ይህ የአሜሪካ ድምጽ ነው። የአሜሪካ ድምጽ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት በቀጥታ ከዋሽንግተን ዲሲ የሚያስተላልፍላችሁ የአርብ ጥቅምት 9 2016 ዓ.ም ስርጭታችን ጀመረ። በኦሮሚያ ክልል በዜጎች ላይ የሚፈጸመው እገታ የተባባሰ በመምጣቱ ነዋሪዎችም ከቀያቸው እየለቀቁ ስለመሆኑ ተሰምቷል።
300 ሺህ ብር እየተጠየቁ አሉ። አሁን ሁሉም ከፍለው የመጨረሻው ሰው ቀዳሜ ለት ተከፍሎለት ወጣ አሉ። 250 ሺህ እስከ 300 ሺህ ብር ያከፍ ያለው ከብቱን ሽጦ እህልም ያለው እንደዚሁ ከዘመድ ተበድረው እንግዲህ ስምንቱም አሁን ወጥተዋል አሉ።
የተባባሰው እገታ ተጎጂ ከሆኑት መካከል ስማቸው በሚስጥር እንዲያዝ የጠየቁ አስተያየት ሰጪ ነው ቀደም ብለን የሰማናቸው። ዝርዝሩ ጉዳይ በምሽቱ ይደመጣል። ሌሎች ቀጠናዊና ዓለም አቀፍ ጉዳዮችም ተካተዋል። እንደምንላችኋል እንደምናምሽታችኋል አድማጮቻችንና ተመልካቾቻችን። ሳስተናግዳችሁ የማመሸው ሀብታሙ ዝዩን ነኝ። ኤልያስ አስማረ በቅንብሩ አብሮን ይቆያል። ጽዮን ግርማ ዋና አዘጋጃችን ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። አስቀድመን አጫጭር የዓለም ዜናዎችን እናሰማችኋለን። አሉላ ከበደ ይጠብቃችኋል።
ጤና ይስጥልኝ፣ እንደምን አመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሰ ወሬዎቹን። እርዳታ ወደ ጋዛ እስካሁን አልገባም። ሩሲያ ሁለተኛ አሜሪካዊ ጋዜጠኛ አሰረች። የሴኔጋል ባህር ኃይል 338 ፍልሰተኞችን ያዘ። የሚሉት ለምሽቱ ከተያዙት ውስጥ ይገኛሉ። አሁን ወደ ዝርዝሩ። ወደ ጋዛ ሰርጥ ዛሬ ይገባል ተብሎ ተስፋ ተጥሎበት የነበረ ሕይወት አድን የተባለ እርዳታ የጫኑ መኪኖች የግብጽን ድንበር ማለፍ እንዳልቻሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ አስታወቁ። ግብጽ በምትቆጣጠረው ራፋ የወሰን ኬላ ላይ ተገኝተው ጉቴሬሽ ለጋዜጠኞች ሲናገሩ አንድ ሁለት ቅፍለት ሳይሆን ማስገባት የሚቻለውን ያህል እርዳታ በተፋጠነ ሁኔታ እንዲያልፍና ጋዛ ውስጥ ላለው ከ2 ሚሊዮን በላይ የሚሆን ሰው እርዳታ እንዲደርስ ሲሉም ተማጽነዋል። ይሁን እንጂ ራፋ ላይ የቆመው የረድኤት እርዳታ እህል እስከ ነገ ቅዳሜ ላይገባ እንደሚችልም ተነግሯል። የአሜሪካው ፕሬዝዳንት ጆ ባይደን ከትናንት በስቲያ ቴላቪቭ ሆኖ ሲናገሩ የተወሰነ እርዳታ እየተፈተሸ ከግብጽ ወደ ጋዛ እንዲገባና ወደ ሐማስ እጅ ሳይሆን ለሲቪሎች እንዲደርስ እስራኤል መስማማቷን ገልጠው ነበር። በቅድመ ሁኔታዎችና በገደቦች የታጀበም ቢሆን በእስራኤልና በግብጽ መካከል ስምምነት ላይ መደረሱን የጠቆሙት ጉቴሬሽ እርዳታውን ፈጥኖ ለማድረስ እንዲቻል ግዴታዎቹ እንዲብራሩና ገደቦቹም የተወሰኑ እንዲሆኑ ለማድረግ ከሁለቱ አገሮችና ከዩናይትድ ስቴትስ ጋር እየመከሩ መሆናቸውን አመልክተዋል። ሐማስ መስከረም 26 1400 እስራኤላውያን መገደላቸውንና ወደ 200 መታገታቸውን የተዘገበበትን የሽብር ጥቃት እስራኤል ውስጥ ከፈጸመበት ጊዜ አንስቶ ጋዛ ሰርጥ ሙሉ በሙሉ ዝግ ሆና ድብደባ ስር ስትሆን ውሃ፣ ምግብ፣ የሕክምና አቅርቦቶች፣ የኤሌክትሪክ ነዳጅና እንዲሁም ነዳጅ እንደተቋረጡባት ነው። የእስራኤልን ማሳሰቢያ ተከትሎ ወደ 1 ሚሊዮን የሚሆኑ የሰሜናዊ ጋዛ ነዋሪዎች ወደ ደቡብ መሸሻቸውን የመንግስታቱ ድርጅት አስታወቀ። እስራኤል ጦር በማንኛውም ሰዓት ጋዛ ሊገባ ይችላልም እየተባለ ነው። ሩሲያ ሁለተኛ አሜሪካዊት ጋዜጠኛ አሰረች። የዩናይትድ ስቴትስ ሕግ አውጪዎችና የተባበሩት መንግስታት ድርጅት ሩሲያ ሁለተኛ አሜሪካዊ ጋዜጠኛ አስራለች ሲሉ ወቀሳቸውን ሰንዝረዋል። ሩሲያ ለነጻ አውሮፓ ለተባለው ድምጽና ነጻነት ራዲዮ የምትሰራውን ጋዜጠኛ ማሰሯን ተከትሎ የተባበሩት መንግስታት ድርጅትና በዩናይትድ ስቴትስ ሴኔት አብላጫ መቀመጫ ያለው የዲሞክራት ፓርቲ መሪ ቸክ ሹመር ትላንት ሐሙስ ዕለት መግለጫ አውጥተዋል። አልሱ ካርማሺቫ የተባለችው የአሜሪካና የሩሲያ ጥምር ዜግነት ያላት ጋዜጠኛ የተከሰሰችው በውጪ መንግስት ወኪልነት አልተመዘገበችም በሚል ነው። ጋዜጠኛዋ በቤተሰብ ውስጥ ባጋጠማት አስቸኳይ ችግር ሳቢያ ወደ ሩሲያ የተጓዘችው በግንቦት ወር ሲሆን በሰኒወር አውሮፕላን ማረፊያ ላይ ለአጭር ጊዜ ተይዛ ፓስፖርቷ ተወስዷል። ከማርሺቫ ረቡዕ ዕለት ተሰረች ሲሆን ጥፋተኛ ሆና ከተገኘችም እስከ አመት የሚደርስ የእስር ቅጣት ይጠብቃታል። ሩሲያ እንደ አውሮፓውያን ዘመን አቆጣጠር በ2020 በዩናይትድ ስቴትስ መንግስት የሚደገፈው የነጻ አውሮፓ ድምጽና ነጻነት ራዲዮ በውጭ መንግስት ወኪልነት ሰይማለች። በገለልተኝነት የሚንቀሳቀሰው መገናኛ ብዙሃን በበኩሉ በዜና ስርጭት ስራው ላይ ጣልቃ ገብነት እንደሆነና ዜና ማሰራጫ ስራውን እንደሚገደብበት በመግለጽ ስያሜውን አልተቀበለውም። እስሩን ተከትሎም የአሜሪካ ድምጽ ራዲዮ እህት ሚዲያ ተቋም ቢሆነው ነጻ አውሮፓ ድምጽና ራዲዮ ሊበርቲ ባወጣው መግለጫ ከማርሺቫ ባስቸኳይ ከእስር እንድትለቀቅና ወደ ቤተሰቧ እንድትመለስ ጠይቋል። መገናኛ ብዙሃኑን የሚያስተዳድረው የዩናይትድ ስቴትስ ግሎባል ሚዲያ ኤጀንሲ ዋና ስራ አስፈጻሚ አማንዳ ቤኒት በበኩላቸው ባወጡት መግለጫ ከማርሺቫ የተከበረች ጋዜጠኛና በማህበረሰቧ ተወዳጅ መሆኗን የገለጹ ሲሆን እስሯም ፍጹም ኢፍትሃዊ በመሆኑ ባስቸኳይ መፈታት አለባት ብለዋል። የጋዜጠኞች መብት ተከራካሪው ወይም ተሟጋቹ ድርጅት ሲፒጄ እና ድንበር የለሽ ጋዜጠኞች ማህበር በበኩላቸው እንዲሁ እስሩን አውግዘዋል። ሲፒጄ ለአሜሪካና የሩሲያ ጥምር ዜግነት ያላት ጋዜጠኛ አልሱካ ማርሺቫ በተሳሳተ የወንጀል ክስ መታሰሯ በእጅጉ አሳስቦታል ያሉት በሲፒጄ የሩሲያ ጉዳይ የሚከታተሉት ጎሎንዛ የሩሲያ ባለስልጣናት ባስቸኳይ እንዲለቋትና በሷ ላይ የተመሰረቱት ክሶችንም ሙሉ በሙሉ እንዲያቋርጡ ሲሉ ጠይቀዋል። ጋዜጠኝነትን ወንጀል አይደለም፣ ከማርሺቫ እስር ሩሲያ ነጻ ጋዜጠኝነትን ለማፈን ያላትን ቁርጠኝነት ያሳያል ሲሉም አክለዋል። የድንበር የለሽ ጋዜጠኞች ማህበር የዩናይትድ ስቴትስ ቢሮ ኃላፊ ክሊንተን ወይመርስ በበኩላቸው አልሱካ ማርሺቫ ከአንድ ዓመት ባነሰ ጊዜ ውስጥ የሩሲያ ዓለም አቀፍ የማስፈራራት ዘመቻ ሰለባ ስትሆን ሁለተኛው አሜሪካዊት ጋዜጠኛ ናት ብለዋል። ድንበር የለሽ ጋዜጠኞች ማህበር እስሩን በከፍተኛ ሁኔታ እንደሚያወግዘው አስታውቋል። በዋሽንግተን ዲሲ የሚገኘው የሩሲያ ኤምባሲ ምላሽ እንዲሰጥ በኢሜይል ቢጠየቅም እስካሁን ምላሽ አልሰጠም። ከማርሺቫ በሩሲያ የታሰረች ሁለተኛ አሜሪካዊ ጋዜጠኛ ስትሆን የዎል ስትሪት ጆርናል ዘጋቢ ሆነው ኢቫን ገርኮቪም ከመጋቢት ወር አንስቶ ሞስኮ ውስጥ በእስር ላይ ይገኛል። የሴኔጋል ባህር ኃይል 338 ፍልሰተኞችን ያዘ። የሴኔጋል ባህር ኃይል 338 ፍልሰተኞች ከባህር ዳርቻ 150 ኪሎ ሜትር ላይ መያዙን ነው ያስታወቀው። 35 ሴቶችና 13 ታዳጊዎች የሚገኙበት ካፕቴን አማዱ ዲያሎ የተባሉ የባህር ኃይሉ አባል ለኤኤፍፒ ዜና ወኪል አስታውቀዋል። ባለፉት ሁለት ቀናትም በተመሳሳይ ፍልሰተኞችን ከባህር ላይ መያዛቸውን ካፕቴኑ ገልጠዋል። የባህር ኃይሉ ፍልሰተኞችን ይዘው ወደ መጡበት በመመለሱ ረገድ ከሌሎች የመንግስት ቢሮዎች ጋር በመሆን ሚና እየተጫወተ መሆኑን ያወሱት ካፒቴን አማዱ ወደ አውሮፓ ለመሻገር የሚሞክሩትን ፍልሰተኞች ለመያዝ አሰራር መቀመጡንም ጠቁመዋል። የስፔኗ ካናሪ ደሴት ከምዕራብ አፍሪካ ለሚነሱ ፍልሰተኞች መዳረሻ መሆኗ ሲታወቅ ከሁለት ሳምንታት በፊት በአንድ ቀን ውስጥ ብቻ 900 የሚደርሱ ፍልሰተኞች ደሴቲቱ ዘልቀዋል። ህገወጥ አዘዋዋሪዎች በአሁኑ ወቅት ያለውን የመልካም አየር ጸባይ ስለሚጠቀሙ የፍልሰተኞቹ ቁጥር ሊጨምር መቻሉም ታውቋል። በሜዲትራኒያን ባህር በኩል ያለው ቁጥጥር ጠበቅ በማለቱም በሰላማዊ ውቅያኖስ በኩል ወደ አውሮፓ ለመሻገር የሚሹ ፍልሰተኞች ቁጥር ሊጨምር መቻሉም ጨምሮ ተመልክቷል። ከጃፓኑ ፋኩሺማ የአሳ ናሙናዎች ሊመረመሩ ነው። የዓለም አቀፍ የአቶሚክ ኢነርጂ ተቋም መርማሪዎች ቡድን ከጃፓኑ ፉኩሺማ ዩዴቺ የኒውክሌር ኃይል ማመንጫ የሚወጣው የተጣራና የታከመ የውሃ ፍሳሽ ያለውን ተጽዕኖ ለመገምገም እየተካሄደ ያለ የአሳ ናሙናዎች ዝግጅት ዛሬ ተመልክቷል። በጃፓን የባህር ምህዳር ምርምር ኢንስቲትዩት ስር ባለው የቺባ ጣቢያ የተገኘው ዓለም አቀፉ ተቋም ቡድን ከቻይና፣ ከደቡብ ኮሪያና ከካናዳ የተወጣጡ ገለልተኛ ሳይንቲስቶችን ያቀፈ ሲሆን ናሙናዎቹ ለነጻ ምርመራ ወደ ተለያዩ አብያተ ሙከራዎች እንደሚላኩም ታውቋል። የፉኩሺማ ዳይቺ ኃይል ማመንጫ መጋቢት 2004 ዓ.ም አካባቢውን በመታው ኃይሉ 9.0 በተመዘገበ ርዕደ ምድር ምክንያት የተነሳ የበረታ የባህር ማዕበል ብርቱ ጉዳት ካደረሰበት ጊዜ አንስቶ 11 ዓመት ተኩል ለሚሆን ጊዜ ዝግ ሆኖ ቆይቷል። ምንም እንኳን በወቅቱ በጨረራ የተበከለው የባህር ውሃ አሁን እየጸዳ የዓለም አቀፉ የአቶሚክ ኢነርጂ ተቋም ሳይንቲስቶች እንደመሰከሩት፣ የጃፓን ጎረቤቶች ግን በጥርጣሬያቸው ቀጥለዋል። የቻይና፣ የጃፓን፣ ይቅርታ ቻይና የጃፓን ባህር ወጥ ሲሆኑ ምግቦችን መግዛት ያቆመች ሲሆን በመቶዎች የሚቆጠሩ ደቡብ ኮሪያውያን ያገራቸውን የምግብ ምርቶች ከጃፓን የማስገባት እቅድ ተቃውሞ ሰልፍ መውጣታቸው ይታወሳል። አድማጭ ተመልካቾቻችን ለሰዓቱ የተያዙት ያለም ዜናዎች እነኚህ ነበሩ። መልካም ምሽት።
አሉላ ከበደን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፉላችሁ የአርብ ጥቅምት 9 2016 ዓ.ም ስርጭታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ዛሬ ምሽት ኤልያስ አስማረ ስርጭቱን ያቀናብርልናል። በምስልና ድምጽ ቅንብሩ ሲሳይ አሸናፊና ግርማ ደገፋ፣ በዌብና ድረገጽ ቅንብሩ ደግሞ አበባየው ገበያውም አብረውኝ ያሉ። ዋና አዘጋጃችን ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voenews.com በፌስቡክ @voenews ላይ በቀጥታ እየተደመጡ ይገኛሉ። የድምጽ አለያም ደግሞ የጽሑፍ መልእክት ለመተው የምትሹ ብትኖሩ 2022059942 የዋትስአፕ መስመራችንን ተጠቀሙ። አሁን ወደ ለቱ አብይ ርዕስ ዘገባ እንሻገር። ባለፉት ጥቂት ሳምንታት ውስጥ በኦሮሚያ ክልል ልዩ ልዩ አካባቢዎች በአስሮች የሚቆጠሩ ሰዎች በታጣቂዎች እንደታገቱ ከገተው የተለቀቁ ሰዎች የታጋቾች ቤተሰቦችና የመንግስት ምንጮች ገልጸዋል። አጋቾቹ ያዟቸውን ሰዎች ለመልቀቅ ከፍተኛ ገንዘብ እንደሚጠይቁም ተሰምቷል። እገታ ከተፈጸመባቸው አካባቢዎች ያንደኛው ተወላጅ እንደሆኑ የገለጹና ስለ ሁኔታው የሚያውቁ አስተያየት ሰጪ ሰሞኑን 8 አርሶ አደሮች በነፍስ ወከፍ እስከ 300 ሺህ ብር የማስለቀቂያ ቤዛ እንደከፈሉ ተናግረዋል። ከገታ የተለቀቁ አንድ ግለሰብ ደግሞ ነጻ ለመውጣት ከሌሎች ጓደኞቻቸው ጋር ከ2 ሚሊዮን ብር በላይ ከፍለናል ብለዋል። የኦሮሚያ ክልል የመንግስት ኮሙኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ መንግስት ኦነግ ሸኔ የሚለውና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውን ታጣቂ ቡድን ለገታው ተጠያቂ አድርገዋል። የኦሮሞ ነጻነት ሰራዊት ቃል አቀባይ እንደሆነ የሚገልጹት አቶ ኦዳ ተርቢ በበኩላቸው ወንጀላውን አስተባብለዋል። የዚህን ጉዳይ ዝርዝር ኬኔዲ አባቴ ይነግረናል።
በኦሮሚያ ክልል ልዩ ልዩ አካባቢዎች በታጣቂዎች የሚፈጸመው የሰላማዊ ሰዎች እገታ ሲቀጥል ከሰሞኑም በአንዳንድ ስፍራዎች ተከታታይ ሊባሉ የሚችሉ እገታዎች ተፈጽመዋል። በቅርቡ እገታ ከተፈጸመባቸው ቦታዎች መካከል የምስራቅ ሸዋ ዞን ፈንታሌ ወረዳ ይጠቀሳል። በዋናው የፌደራል መንገድ ወረዳውን በተሽከርካሪ አቋርጠው ሲጓዙ የነበሩ 10 የግንባታ ባለሙያዎች በታጣቂዎች ታግተው ለ20 ቀናት ከቆዩ በኋላ የተጠየቁትን የማስለቀቂያ ቤዛ ከፍለው ነጻ እንደወጡ ከታጋቾች አንዱ ተናግረዋል። እገታውን የፈጸሙት የኦሮሞ ነጻነት ሰራዊት ታጣቂዎች እንደሆኑ የተናገሩት አስተያየት ሰጪው አጋቾቹ ለብዙሃን መገናኛ መረጃ ከሰጠን እንደሚገድሉን አስጠንቅቀውናል በማለት ድምጻቸው አየር ላይ እንዳይውል ማንነታቸውም እንዳይታወቅ ጠይቀውናል። በወቅቱ የግንባታ ባለሙያዎቹን ጨምሮ በአጠቃላይ 30 የሚደርሱ የአንድ ድርጅት ሰራተኞች በአንድ ተሽከርካሪ ላይ ሆነው እየተጓዙ እንደነበርና ከመካከላቸው 20ዎቹ ሴቶች እንደነበሩ አውስተዋል። አጋቾቹ ሴቶቹን ለአንድ ቀን ካሳደሩ በኋላ በማግስቱ በነጻ እንደለቀቋቸውም ተናግረዋል። እሳቸውን ጨምሮ 10 ታጋቾች ደግሞ በድምሩ ከ2 ሚሊዮን ብር በላይ ከፍለው ከ20 ቀናት ቆይታ በኋላ ባለፈው ሰኞ ጥቅምት 5 ቀን 2016 ዓ.ም እንደተለቀቁ አስታውቀዋል። በክልሉ ምዕራብ ሸዋ ዞን ዳንዲ ወረዳ ደግሞ ከ10 ቀናት በፊት 8 አርሶ አደሮች ታግተው እያንዳንዳቸው ከ250 እስከ 300 ሺህ ብር ከፍለው እንደተለቀቁ ስለ እገታው የሚያውቁ አንድ የአካባቢው ተወላጅ ለአሜሪካ ድምጽ ተናግረዋል። ስሜ ቢጠቀስ ለደህንነቴ አሰጋኛል ያሉት እኚህ አስተያየት ሰጪ ስለ ሁኔታው አስረድተዋል።
ምዕራብ ሸዋ ዳንዲ ወረዳ እንጫጎዴቲ መባል ቀበሌ ነው። የዛሬ 10 ቀን አካባቢ 8 ሰዎችን ይዞ ሄዱ። አርሶ አደሮችን ነው እንግዲህ የሚያክቱት። 8 ሰዎችን ይዞ ሄዱ። ሲገቡ እንግዲህ ምንድነው መሳሪያ ይዞ ስለሚገቡ ቀጥታ ቤት አንኳኩተው የሚገቡት እና ማንም ሰው ድምፅ እንዳያወጣ ሞባይል ምናምን ወደ ሌላ ሰውም እንዳይደውሉ ሞባይል ይቀሟቸዋል። መጀመሪያ ያው በዛው ጸጥ አድርጎ ነው ከየሰፈሩ እንደዚሁ እየዞሩ እየለቃቀሙ ይዘው የሚሄዱት ማለት ነው። እዛ ይዟቸው ይሄዱና ከዛ ሰዎቹ ጋር በጎረቤትም በምናምንም በሚያውቁት ያው የተያዙት ሰዎች በሚያውቁት ስልክ ደውላሉ። ያገቱት ሰዎች ለቤተሰቦቻቸው የሚጠይቁትን ገንዘብ ይነግሯቸዋል ማለት ነው። አሁን እነኚህ ባለፈው የታዘዙት ሰዎች ላይ 250 ሺህ የተጠየቁ አሉ። 300 ሺህ ብር የተጠየቁ አሉ። አሁን ሁሉም ከፍለው የመጨረሻው ሰው ቀዳሜ ለት ተከፍሎለት ወጣ አሉ። 250 ሺህ እስከ 300 ሺህ ብር ያ ካርታ ያለው ካርቱን ሽጠው እንም ያለው እንደዚሁ ከተመረ ተበድረው እንግዲህ ስምንቱም አሁን ወጣዋል አሉ።
ታግተው የተለቀቁት ስምንቱም አርሶ አደሮች ወንዶች እንደሆኑ ማክለዋል። አጋቾቹ በመንግስት ኦነግ ሸኔ የሚባለው የኦሮሞ ነጻነት ሰራዊት አባላት እንደሆኑ እገታውን በሚፈጽሙበት ወቅት ስለመናገራቸውም ታግተው ከተለቀቁት ሰዎች እንዳረጋገጡም አስተያየት ሰጪው ገልጸዋል።
አንዳንዶቹ ምንድነው እኛ የሸኔ እንትመስለን ለህዝቡ ነው የምንዋጋው፣ ስለዚህ ለማኖር የሚያስፈልገን ነገር እንዘብ ያሳልከናል በሚል እንትን ገፍቶ እንደ ይዟቸው እንደሄዱ ነው እዛ ይናገራሉ ነው አለው። ግን ኤግዛክትሊ እነሱ ይሆኑ በእነሱ ስም የተደራጁ ይሆኑ በግልጽ የምታወቅ ነገር የለም። ግን አንድ አይነት ኢንፎርሜሽን ስለኛ ከተናገራችሁ በህይወታችሁ አትኖሩም የሚል ነገር እንትን ሰጣቸው ነው የሚለቋቸው። እና ከዛ ከተለቀቁ ሰዎች ለመናገር ይፈራሉ። ምንም አይነት ኢንፎርሜሽን ወዴት እንኳን እንደተወሰዱ የት እንደቆዩ በምን አይነት ሁኔታ ውስጥ እንደቆዩ ይሄንን ሁሉ ለመናገር ኃይለኛ ፍራቻ ውስጥ ስለመገቡ ኢንፎርሜሽን አይሰጡም በተይዘም የነወጡ ሰዎች።
በተመሳሳይ የእገታ ዜና በምስራቅ ሸዋ ዞን አሉቶ ላንጋኖ የጂኦተርማል ፕሮጀክት ለስራ ሲንቀሳቀሱ የነበሩ በቁጥር ያልገለጻቸው ሰራተኞቹ ከሳምንታት በፊት እንደታገቱበት የገለጸው የኢትዮጵያ ኤሌክትሪክ ኃይል እገታው ባልታወቁ ሰዎች እንደተፈጸመ መስከረም 22 ቀን ባወጣው መግለጫ አስታውቋል። የታገቱ የፕሮጀክቱን ሰራተኞች ለማስለቀቅ ከሚመለከታቸው አካላት ጋራ በቅንጅት እየሰራ እንደሚገኝም ገልጾ ነበር። የታጋቾቹ ቁጥር 6 እንደሆነ የአሜሪካ ድምጽ ከታጋቾቹ የስራ ባልደረቦች ለማረጋገጥ ቢችልም ታጋቾቹ ስለሚገኙበት ሁኔታ ግን ከባልደረቦቻቸውም ይሁን ከኢትዮጵያ ኤሌክትሪክ ኃይል ተጨማሪ መረጃ ለማግኘት ይህ ዘገባ እስከተጠናቀረበት ጊዜ ድረስ ያደረገው ሙከራ አልተሳካም። የኢትዮጵያ ኤሌክትሪክ ኃይል ለታጋቾቹ ደህንነት በማሰብ ባልደረቦቻቸው ደግሞ ለራሳቸውም ደህንነት ጭምር በመስጋት መረጃ መስጠት እንደማይችሉ ነግረውናል። በኦሮሚያ ክልል እየተበራከተ የመጣውን የሰላማዊ ሰዎች እገታ አስመልክቶ አስተያየታቸውን የሰጡን የክልሉ መንግስት ኮሙኒኬሽን ቢሮ ኃላፊ አቶ አይሉ አዱኛ እገታውን የሚፈጽመው መንግስት በሽብርተኝነት የፈረጀው ኦነግ ሸኔ ያሉት ታጣቂ ቡድን እንደሆነ ገልጸዋል።
እገታውን የሚፈጽመው ሽብርተኛ ቡድኑ ሸኔ ነው። በክልላችን ውስጥ የሚንቀሳቀሰው ሽብርተኛ ቡድን የጸጥታ ኃይል ስምሪትን ያየ እንደዚህ አይነቶች እገታዎች የሚፈጽሙበት ሁኔታዎች አሉ ማለት ነው። ስለዚህ ይሄኛው ሽብርተኛ ቡድን በየአካባቢው አለው ለማለት እንደዚህ አይነት ድርጊቶች ይፈጽማል፣ ያስናል፣ ይወስዳል፣ ይገላል። የሚገለውን ግን ሰላማዊ ዜጎች ላይ ያነጣጠረ በአንድ በኩል የራሱን ኪስ ለማደለብ የሚጠቀምበት ነው። በሌላ በኩል ደግሞ እስካሁን ባደረገው እንቅስቃሴ ያልተሳካለትም ስለሆነ አለው ለማለት የሚፈጽሞቹ ድርጊቶች ናቸው። ስለዚህ መንግስት የዜጎችን ደህንነት ወጥቶ የመግባትን ለማረጋገጥ መጠነ ሰፊ ስራዎችን እየሰራ ይገኛል። ታግቶ በተወሰዱ ዜጎች ላይ አስመልክቶ በተለያዩ ቦታዎች ኦፕሬሽን አድርገው ያስለቀቀበት ሁኔታ አለ። ነገር ግን የጸጥታ አካል ባልደረሰባቸው አካባቢዎች ተሰውሮ እንደዚህ አይነት እገታዎችን ይፈጽማል። ይሄ ደግሞ ዋናው የአሸባሪነት መገለጫ ነው ማለት ነው። በተለያዩ ዓለማትም እንደዚህ አይነቶች የመደራደር አቅም ለማጎልበት የሚፈጸሙ ስለሆነ መንግስት የዜጎቹን ደህንነት ለማስጠበቅ የተቻለውን ሁሉ እያደረገው ይገኛል። አንተ በጠቀስካቸው አካባቢዎች የሚከሰቱ ነገሮች አሉ። እሱንም ለመቅረፍ ደግሞ በተቀናጀ ሁኔታ እየተሰራ ያለበት ሁኔታ ነው ያለው።
የኦሮሞ ነጻነት ሰራዊት ቃል አቀባይ እንደሆኑ የገለጹትና በዩናይትድ ስቴትስ የሚገኙት አቶ ኦዳ ተርቢ በበኩላቸው ለአሜሪካ ድምጽ በሰጡት አስተያየት የቀረበባቸውን ውንጀላ አስተባብለዋል።
ዱራን ዱርሴ ከነኝ ገለተረሬ ይወርባሉ ወቦንጎት ሰከፊቶት ሀረከን ቀብ ኩኑጂ ሽፍታለ።
በመጀመሪያ አስመረም እናገር የምፈልገው የኦሮሞ ነጻነት ሰራዊት ከመሰለ አይነት ድርጊት ውስጥ እጁ የለበትም። ይህ የሽፍታ ስራ ነው። በስልጣን ላይ ያለው ስርዓት ሚሊሻንና ሰራዊትን አሰልጥኖ የተለያዩ ተግባራትን በኦሮሞ ነጻነት ሰራዊት ስም እየፈጸመ ነው። ይህም በተለይ በሆሮ ጉዱሩ ወለጋና በምዕራብ ሸዋ ዞኖች ላለፉት ጊዜያት ሲስተዋል ቆይቷል። አሁን ግን ዩኒታ ከዚህ በላይ የተስፋፋ ነው። በስልጣን ላይ ካለው አካል አቅም በላይ እየሆነም ነው። ምክንያቱም ሽፍታ በስቷል በየቦታው። ይህን ድርጊት የሚፈጽሙት በስልጣን ላይ ካለው ስርዓት ጋር ግንኙነት ሊኖራቸውም ላይኖራቸውም ይችላል። ነገር ግን ነፍጥ ይዘው ዘረፋ መፈጸም ተበራክቷል። በዚህም የተነሳ በስልጣን ላይ ያለው አካል የህዝብን ደህንነት መጠበቅ አቅቶታል። ሰላምና ዲሞክራሲ በሰፈነበት ሀገር መንግስት ነኝ የሚል አካል ነበር ተጠያቂነት ወስዶ የሚያስተካክለው። ነገር ግን ይህን እያየን አይደለንም። ስለዚህ ወንጀለኞች ነፍጥ አግኝተው መሰል ወንጀልን ፈጽመው ራሳቸውን እያበለጸጉ ናቸው።
በምዕራብ ሸዋ ዞን ዳንዲ ወረዳ ፍንጫ ጎደቲ ቀበሌ ስለተፈጸመው የ8 አርሶ አደሮች እገታ ማብራሪያ የሰጡን የአካባቢው ተወላጅ እንደሆኑ የነገሩን ግለሰብ በአካባቢው እገታ ሲፈጸም ይህ የመጀመሪያው አይደለም ብለዋል። ከቅርብ ጊዜያት ወዲህ ግን ድርጊቱ ተከታታይነት እንደሚታይበትና ከ2 ወር በፊትም 3 ሰዎች ታግተው በነፍስ ወከፍ ከ300 እስከ 350 ሺህ ብር የማስለቀቂያ ቤዛ ከፍለው እንደተለቀቁ አስታውሰዋል። ከዚህም የተነሳ በአሁን ወቅት አብዛኛው የአካባቢው ነዋሪዎች በስጋት ቀያቸውን ጥለው እየወጡ እንደሚገኙ አመልክተዋል።
አሁን ደግሞ ምንድነው የነሱ ስትራቴጂ? አንድ ሰሞን መጡና ይዞ ይሄዳሉ ሰዎችን። ከዛ ትንሽ ያዘናጉና ከአንድ ወር ከሁለት ወር በኋላ ደግሞ እንደዚህ ደግሞ ተመልሶ በድንገት መጥቶ እንደዚህ አግቶ ይዞ ይሄዳል። እንደዚህ በቃ እያዳረሱ እንደው ህዝቡ ሌላ ዓለም ሰከካን ውስጥ ገብቷል። መኖር በቃ እስከሚያስጠላ ድረስ ነው ህዝቡም በጣም እያማረረ ያለ። ይሄ ሁሉ መንግስት ባለበት ሀገር ውስጥ ስተናወን ኢንፎርሜሽን መቼም በጣም ቅርብ ነው። እንግዲህ ይሄ በአዲስ አበባ በጣም ቅርብ የሆነ ቦታ ነው። ይሄ ሁሉ ስተናወን የመንግስት አካል ሰምቶ ህዝቡን ፕሮቴክት ለማድረግ ምንም አይነት እንቅስቃሴ አለማድረግ ትንሽ በጣም ህዝቡ እንትን ውስጥ ቀጥቷል። ስራስቴሽን ውስጥ ህዝቡ አሁን ምንድነው ሸሽቶ ጠቅላላ ሸሽቶ ወደ ከተማ ገብቷል እና ዘመድ ያለው ዘመድና ሌላው ተከራይተው ሙሉ በቃ ኦልሞስት ሁሉም ሰው ወጥቷል ማለት ይቻላል። አሁን የመንግስት አካል ወይ ገለልተኛ አካል ቢኖር እና ሄዶ እዛ አካባቢ ቢጠይቅ ሁሉም ሰው ሸሽቶ ወጥቷል። ቀየው ዘጠው ማለት እንግዲህ አሁን አዝመራው ምንም አለ ያን ሁሉ ትቶ ሰው ወደ እንትን ገብቷል እና እንግዲህ እንደ አገር እንደውም መንግስት ይህን ነገር ሰምቶ ህዝቡን ፕሮቴክት ማድረግ ቢችል የምን ነገር ነው ያለ።
መንግስት በክልሉ የተበራከተውን የእገታና መሰል ወንጀል ለመከላከል እርምጃ እየወሰደ እንደሆነ የገለጹት የኦሮሚያ ክልል መንግስት ኮሙኒኬሽን ቢሮ ኃላፊ ኃይሉ አዱኛ በበኩላቸው ህብረተሰቡም ከጸጥታ አካላት ጋራ ሊተባበር ይገባል ብለዋል።
ሰላም ሲጀመር የህዝቡ ነው። ህዝቡ ተደራጅቶ ሰላሙን ማስጠበቅ ልማቱን ማስቀጠል መቻል አለበት። እያንዳንዱ ቀበሌ ላይ እያንዳንዱ ቤተሰብ ላይ እና የጸጥታ አካላትን እንትን ማድረግ አንችልም፣ ማቆም አንችልም። ስለዚህ የህብረተሰቡ ከመንግስት የጸጥታ አካላት ጋር የመስራት እዚህ አካባቢ ያለውን መረጃዎችን ለሚመለከቱ መስጠት ተደራጅቶም የራሳቸውን አካባቢ የመጠበቅም አላቸው። መንግስትን በተቻለው አቅም ሁሉ ደግሞ ጥረቶችን እያደረገ ይገኛል ማለት ነው።
በክልሉ አሳሳቢ የሆነ የመጣው የሰዎች እገታ ጉዳይ ከ3 ወራት በፊት ሰኔ 29 ቀን 2015 ዓ.ም በተካሄደው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ መነጋገሪያ ከነበሩ ጉዳዮች አንዱ እንደነበር መዘገባችን ይታወሳል። በወቅቱ ጠቅላይ ሚኒስትር አብይ አህመድ በሰጡት ምላሽ መንግስት ችግሩን ለመቅረፍ እርምጃ እንደሚወስድ ቢገልጹም ከፍተኛ የማስለቀቂያ ገንዘብ የሚጠየቅባቸው የእገታ ድርጊቶች ግን እየተባባሱ ይገኛሉ። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ በቀጥታ የሚተላለፈውን የአርብ ምሽት ስርጭታችንን ነው። ኬኔዲ አስቀድሞ ያስደመጠን የዕለቱን አብይ ጉዳይ ነበረ። ወደ ትንታኔው መጽሔት እናቀናለን። ቀጣዩ ዘገባም በኦሮሚያ ክልል ውስጥ ያቆየናል። በኦሮሚያ ክልል በምዕራብ ወለጋና ቄለም ወለጋ ዞኖች አንዳንድ ወረዳዎች ረሃብ እንደተጋረጠባቸው ነዋሪዎች ገልጸዋል። የአሜሪካ ድምጽ ያነጋግራቸው የወረዳዎቹ ነዋሪዎች በመንግስትና በኦሮሞ ነጻነት ሰራዊት መካከል ለአመታት በዘለቀው ግጭት የተነሳ ለከፋ ረሃብ እንደተጋለጡ ተናግረዋል። ከፍተኛ የሰብአዊ እርዳታ እጦት እንዳለባቸው ነዋሪዎቹ ጠቅሰው አሁንም በርካታ የወረዳዎቹ ህጻናት በረሃብ እየተሰቃዩ እንደሚገኙ አመልክተዋል። በጉዳዩ ላይ ከምዕራብ ወለጋና ከቄለም ወለጋ ዞኖች የጤና ተቋማትና ቦሳ ጎንፋ እንዲሁም ከኦሮሚያ ክልል ኮሚኒኬሽን ቢሮ ምላሽ ለማግኘት ያደረግነው ጥረት አልተሳካም። ፀሐይ ዳምጤ የዚህን ጉዳይ ዝርዝር ትነግረናለች።
በኦሮሚያ ክልል ምዕራብ ወለጋና ቄለም ወለጋ ዞኖች አንዳንድ ወረዳዎች በመንግስትና በኦሮሞ ነጻነት ሰራዊት መካከል ያላባራው ግጭት ለከፋ ረሃብ እንዳጋለጣቸው የወረዳዎቹ ነዋሪዎች ገልጸዋል። በምዕራብ ወለጋ ዞን የቤጊ ወረዳ ነዋሪ እንደሆኑ የገለጹት አቶ አለማዮ ገብሳ ለረሃቡ መባባስ መንስኤ ናቸው ያሏቸውን ምክንያቶች ለአሜሪካ ድምጽ አስረድተዋል።
ረሃቡን ያመጣውና ያባባሰው የጸጥታው ችግር ነው። ህብረተሰቡ የልማት ስራውን እንደ ልቡ ተንቀሳቅሶ እንዳይሰራ የጸጥታ ሁኔታው አስቸጋሪ ሆኗል። የመንግስት የጸጥታ ኃይሎችም ታጣቂዎችም ነዋሪውን ያዋክባሉ። ተረጋግቶ ማሳውን ለማረስ እና ለመዝራት አልቻለም። በእነርሱ የተኩስ ልውውጥ መካከል ብዙ ንጹሃን ይሞታሉ። ስለዚህ የተረጋጋ ነገር የለም። ባለፈው አመት ሰው ያለውን ሲበላ ነበር። አሁን ግን በእጁ የነበረውን ጨርሶ ተርቧል። ህዝቡ ለመሬት ይዞ መራቡ እጅግ አሳዛኝ ነው።
በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ሰራዊት መካከል ለአመታት በዘለቀው ግጭት የአካባቢው ነዋሪ እርዳታ ለማግኘት እየተማጸኑ እንደሆኑ ጠቁመው ህፃናት በረሃብ እየተሰቃዩ እንደሚገኙ አመልክተዋል። አስተያየት ሰጪው አክለው የገበሬዎች ንብረትም እየተዘረፈ ነው ብለዋል።
ደረመጋላቲ ሎሊጋፋ ኦልጠቀሙ
ከተማ ላይ ውጊያ ሲኖር ገጠር ውስጥ ታጥቀው ህብረተሰቡን የሚዘርፉ አሉ። ውጊያው ከከተማ ወጣ ካለ ደግሞ የመንግስት የጸጥታ ኃይሎች ልብስ በመልበስ ተመሳስለው ዘረፋ የሚፈጽሙ አሉ። እናም ነዋሪዎች በጣም አስቸጋሪ ሁኔታ ውስጥ ናቸው።
ሌላው በቄለም ወለጋ የጋውቄቤ ወረዳ ነዋሪ አቶ ከማል ሰይድ ህጻናት በምግብ እጦት ምክንያት በስቃይ ላይ መሆናቸውን ተናግረዋል።
ህጻናት በረሃብ ተጎድተው ህይወታቸውን እያጡ ነው። የለቅሶ ድንኳን በየቦታው ተተክሏል። አሁንስ ተስፋ ቆርጠናል። ማረስ እየቻልን በረሃብ እጃችን ላይ ልጆቻችን እያጣን ነው። ከዚህ በላይ አስከፊ ነገር አለ?
በምዕራብ ወለጋ የቆንዳላ ወረዳ ነዋሪ የሆኑት አቶ ታምሩ ዱጋሳ ደግሞ
ይገርቲ ወንድገለ መጥቆ ሂንጅሩ
እስካሁን ምንም አይነት የሰብአዊ እርዳታ የለም። መንግስትም ለህዝቡ ጩኸት የሰጠው መልስ የለም። ለህብረተሰቡ ቶሎ እርዳታ ካልደረሰ ጉዳቱ የከፋ ነው።
ከሁለቱም ዞኖች የተወጣጡ ሰዎች ለቪኦኤ እንደተናገሩት በምግብ እጦት የሚሰቃዩ በርካታ ህጻናት እንዳሉ ገልጸው የተለያዩ መንግስታዊና መንግስታዊ ያልሆኑ ድርጅቶች ሰብአዊ እርዳታ እንዲያደርጉ ጠይቀዋል። ከምዕራብ ወለጋ ከቄለም ወለጋ ቡሰጎኖፋና ከኦሮሚያ ቡሰጎኖፋ እንዲሁም በሁለቱም ዞኖች የሚገኙ የጤና ተቋማትና ከኦሮሚያ ኮሙኒኬሽን ቢሮ ምላሽ ለማግኘት ያደረግነው ጥረት አልተሳካም። ቃም ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ፀሐይ ዳምጠው ለቀደመው ዘገባ አመሰግናለሁ። የአሜሪካ ድምፅ የአርብ ምሽት ስርጭት ይቀጥላል። በአማራ ክልል በተስፋፋው ግጭት ምክንያት የመጓጓዣ አገልግሎት በመስተጓጎሉ በክልሉ የሚገኙ የከፍተኛ ትምህርት ተቋማት ተማሪዎች ወደ የሚማሩባቸው ዩኒቨርሲቲዎች መመለስ እንዳልቻሉ ለአሜሪካ ድምፅ ተናግረዋል። በሐዋሳና በዲላ ዩኒቨርሲቲ እንደሚማሩ የገለጹልን ለደህንነታቸው በመስጋት ስማቸውን እንዳንጠቅስ የጠየቁን ተማሪዎች ከሚኖሩባቸው የክልሉ አካባቢዎች ወደ አዲስ አበባም ሆነ የአውሮፕላን በረራ ወዳለባቸው ከተሞች ለመሄድ እንደተቸገሩ ገልጸዋል። ሌሎች ተማሪዎች ደግሞ ከክልሉ አዲስ አበባ የየብስ ትራንስፖርት ማግኘት ባለመቻላቸው 3 ጥፍ በሆነ ወጪ ከክልሉ በአውሮፕላን ለመውጣት እንደተገደዱ ጠቅሰዋል። መንግስት ወደ የሚማሩባቸው ዩኒቨርሲቲዎች እንዲያደርሳቸውም ጠይቀዋል። በአሜሪካ ድምፅ አስተያየታቸውን የሰጡ ዩኒቨርሲቲዎች በበኩላቸው የአማራ ክልል ተማሪዎችን በከፊል እየተቀበሉ እንደሚገኙ አመልክተዋል። ትምህርት ሚኒስቴር ደግሞ ጉዳዩን በቅርበት እየተከታተልኩት ነው፣ ድጋፍና ክትትልም እያደረግኩ ነው ብሏል። ገብረ ሚካኤል ገብረ መድን ቀጣዩ ዝርዝር ልኮልናል።
በአማራ ክልል ባለው ተለዋዋጭ የግጭት ሁኔታ ምክንያት የትራንስፖርት አገልግሎት በመስተጓጎሉ በክልሉ የሚገኙ የከፍተኛ ትምህርት ተቋማት ተማሪዎች ወደ የሚማሩባቸው ዩኒቨርሲቲዎች መመለስ እንዳልቻሉ ለአሜሪካ ድምፅ ተናግረዋል። ለደህንነታቸው ስለሚሰጉ ማንነታቸው እንዲጠቀስ ያልፈለጉ በሐዋሳና በዲላ ዩኒቨርሲቲዎች እንደሚማሩ የገለጹልን ተማሪዎች ከሚኖሩባቸው የክልሉ አካባቢዎች ወደ አዲስ አበባም ሆነ የአውሮፕላን በረራ ወዳለባቸው ከተሞች ለመሄድ እንደተቸገሩ ተናግረዋል። በሐዋሳ ዩኒቨርሲቲ የሶስተኛ ዓመት የኢንጂነሪንግ ተማሪ እንደሆነ የነገረን አንደኛው አስተያየት ሰጪ ከምዕራብ ጎጃም ዞን ፍኖተ ሰላም አካባቢ ወደሚማርበት ዩኒቨርሲቲ መሄድ እንዳልቻለ ይገልጻል።
አሁን ኦልሞስት ወደ 2 ዓመት እያለፈው ነው። እኛ ደግሞ መሄድ አልቻልንም።
ለምንድን ነው መንቀሳቀስ ያልቻልከው አንተ? እሱን ችግር እስኪ ንገረኝ።
ትራንስፖርት የለም። ለምሳሌ አሁን መሄድ መንቀሳቀስ አልችልም። የትራንስፖርት ለምሳሌ አሁን ከአንድ ከተማ መንቀሳቀስ አትችልም። አንተ ሰላም እያለ ታክሲ ነበረ። ከአንድ ቦታ ወደ አንድ ቦታ መንቀሳቀስ እንደልብ ትችላለህ። አሁን ግን ታክሲ የሚባል ነገር በከተማ ነገር ከከተማ ከተማ መንቀሳቀስ አይችልም።
የሐዋሳ ዩኒቨርሲቲ በበኩሉ በአሁኑ ሰዓት የጠራናቸው ተማሪዎች የሉንም ብለዋል። ዶክተር መቤት በቀለ የትምህርት ተቋሙ የውጭ ግንኙነትና የኮሙኒኬሽን ዋና ዳይሬክተር ናቸው።
አሁን አዲስ ጥሪና አዲስ ምዝገባ ለጊዜው ለፖስት ግራጁዌት ነው እንጂ አንደር ግራጁዌት ተማሪ የለም።
ስለዚህ ተማሪዎቻችሁን ቀድማችሁ ነው የጠራችሁት እናንተ?
እኛ ቀድመን በክረምት እንዲገቡ ስላደረግን እንደ ማካካሻ እየተገፉ የመጡ ስኬጁሎችን ለማስተካከል ብለን አሁን የጠራነው ተማሪ የለም። እኛ ዩኒቨርሲቲ አሁን አዲስ ጥሪ አልጠራም።
አስተያየት የሰጠን ተማሪ ደግሞ ዩኒቨርሲቲው የተወሰኑ ተማሪዎችን ብቻ እንደጠራ ይናገራል።
ሐዋሳ ምን ነው ባልጠራም በከፊል የጠራው።
የተጠሩት እነማን ናቸው?
ለምሳሌ የሶስተኛ ዓመትና የአራተኛ ዓመትና የአምስተኛ ተማሪዎች አሉ አለ። እነሱ ተማሪዎች ያለፋሽ ዲማርክ መታለ እነሱን የጠራው ከሁለት ሳምንት አልፎ ክረምት እያስተናገደ እያለፈ እንደፈለ የጠራው ያለፈን ትምህርት ነበር ለመማር ጠርቶናል። ሶስተኛ ዓመቶችና አራተኛ ዓመቶችን ያጠርቷል።
ዶክተር መቤት በመላሹ ከአንደኛ እስከ ሶስተኛ ዓመት ያሉት የሐዋሳ ዩኒቨርሲቲ ተማሪዎች ነሐሴ ላይ እንደተጠሩ አውስተው በተለየ ምክንያት የቀረ አንድም ተማሪ የለም ማለት ግን አልችልም መረጃው የለኝም ብለዋል። በዲላ ዩኒቨርሲቲ የሁለተኛ ዓመት የምህንድስና ተማሪ እንደሆነ የገለጸልን ሌላው አስተያየት ሰጪም ከሚኖርበት የምዕራብ ጎጃም አካባቢ ወደሚማርበት ተቋም መሄድ እንዳልቻለ ገልጿል።
ትንሽ ከበድ ይላል ያለው የጸጥታው ሁኔታ ወደ ስምሰላም አካባቢ ነውና።
አሁን መቼ ነበር የጠራው ዲላ ዩኒቨርሲቲ? ለምንድን ነው መሄድ ያልቻልከው?
ያው የትራንስፖርት እንቅስቃሴ አይደለም ሀገር አቋራጭ ከሰው ባጃጅ እንቅስቃሴ ራሱ የለም በዚህ ሰዓት ማለት ይቻላል። ትራንስፖርት እንቅስቃሴ የለም። ያው ከጠራ የተወሰነ ጊዜ ቆይቷል ግን መሄድ አልቻልንም ማለት ነው። ወደዛ ባለው በጸጥታ ሁኔታ
የዲላ ዩኒቨርሲቲ ተማሪ እንደሆነች የነገረችን ሶስተኛዋ አስተያየት ሰጪም ከባህር ዳር ወደ ዲላ የየብስ ትራንስፖርት አገልግሎት ባለመኖሩ ምክንያት በአውሮፕላን ለመጓዝ በመገደዴ ለከፍተኛ ወጪ ተዳርጌያለሁ ትላለች።
በፕሌን ሌላ ጊዜ ከምመጣው 3 እጥፍ በሚሆን ዋጋ ከፍዬ መጥቻለሁ። ያው ኖሮኝ ሳይሆን ግድ ዩኒቨርሲቲ ስለጠራ እናቴ ብቻ ነው የምትፈልገኝ። ያው ተበድራችሁ እንትን ብላኛለች። በጣም ይከብዳል የወጪ እንትን ብሎናል። ሌላ ደግሞ ጭራሽም ይህንን ማድረግ ባለመቻል በአቅሙ የተነሳ ይሆናል ወደ ባህር ዳርም ማለፍ ሳይችሉ ያልመጡ ልጆች ይኖራሉ።
በጉዳዩ ላይ ከዲላ ዩኒቨርሲቲ የሥራ ኃላፊዎች አስተያየት ለማግኘት ስልክ በመደወልና አጭር የጽሑፍ መልእክት በመላክ ያደረግነው ጥረት ለዛሬ አልተሳካም። ሌሎች ዩኒቨርሲቲዎች ግን የአማራ ክልል ተማሪዎቻቸውን በከፊል እየተቀበሉ እንደሆኑ አስታውቀውናል። የጅማ ዩኒቨርሲቲ ፕሬዝዳንት ዶክተር ጀማል አባፊጣ በአጭር የጽሑፍ መልእክት ባደረሱን መረጃ ተቋማቸው ከአማራ ክልል 91 ከመቶ ያህሉን ተማሪዎች እንደተቀበለ ነግረውናል። ይህም ከአምናው የክልሉ ተማሪዎች ቅበላ መጠን ጋር ሲነጻጸር የበለጠ እንደሆነ ገልጸዋል። የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የአካዳሚክ ጉዳዮች ምክትል ፕሬዝዳንት ዶክተር ተሾመ አብዶ ተቋማቸው በዚህ ሳምንት ተማሪዎችን መቀበል እንደጀመረ አስታውቀዋል።
ሙሉ ለሙሉ ዳታውን ኦርጋናይዝ አድርገን በእጃችን ላይ የለም፣ ግን ከሁሉም አካባቢ እየመጡ እየተመዘገቡ መሆኑ ኢንፎርሜሽን አለ። ቆየት ብለህ ከተወሰነ አንድ ከሳምንት በኋላ ቢጠይቀን ኤግዛክት ፊገሩን ሁሉ ማወቅ ይቻላል።
ስለዚህ ጉዳይ የተጠየቀው የትምህርት ሚኒስቴር በበኩሉ ክትትል እያደረግኩ ነው ብሏል። በሚኒስቴር መስሪያ ቤቱ የከፍተኛ ትምህርት ልማት ዘርፍ ተወካይ ሚኒስትር ዴኤታ ዶክተር ሰለሞን አብርሃ ግጭት ካለባቸው አካባቢዎች የዩኒቨርሲቲ ተማሪዎችን ወደ ትምህርት እንዲመለሱ የማድረግ ሥራ የሚከናወነው እዚያ ከሚገኙ የወታደራዊ እዝ ማዕከላት ወይም ኮማንድ ፖስት ጋር በመተባበር እንደሆነ አስረድተዋል።
አሁን ባለው ሁኔታ ካለው ጸጥታ ጋር ተያይዞ ዩኒቨርሲቲዎች በሴኔት ተማሪዎች የሚቀበሉባቸውን ቀናት እየወሰኑ ተማሪዎች እየጠሩ ያለበት ሁኔታ ነው ያለው። ይህም ደግሞ እየተሰራ ያለው በዋናነት የጸጥታ ችግር ባለባቸው አካባቢዎች ደግሞ ከአካባቢው በሚገኙ የኮማንድ ፖስት አካላት ጋር በቅርብ እየተወያዩ ለተማሪዎች ካለው ሴፍቲ እና ሴኩሪቲ አኳያ እየተገመገመ እየተሰራ ያለበት ሁኔታ እንዳለ እናውቃለን። እንደ ትምህርት ሚኒስቴር ኮንሰርኑ ትክክለኛ ኮንሰርን ስለሆነ በቅርብ እየተከታተልን ያለ ነው። የሚፈለገውን ድጋፍና ክትትል ስራ እየሰራ እንዳለ ለማስቀመጥ ያክል ነው። እስካሁን የጎላ ችግር አልቀረበም። በእኛ በኩል ቀጣይ የሚነሱ ችግሮች ካሉ የደረጃው ካለው የጸጥታ አካላት ጋር በጋራ ተሆኖ የሚሰራበት ሁኔታ ነው የሚኖረው።
የሐዋሳ ዩኒቨርሲቲው ተማሪ በበኩሉ ካለው የትራንስፖርት ዋጋ መናርና አስጊ የጸጥታ ሁኔታ አኳያ መንግስት ተማሪዎቹን ወደሚማሩባቸው ዩኒቨርሲቲዎች ሊያደርሳቸው ይገባል ይላል።
መቻል ካለባቸው በዚያ መንገድ ተማሪዎች መጠጥ ካለባቸው ተማሪዎችን ከቦታ ቦታ እንዲንቀሳቀሱ ከዚህ ካለው ኃይልም ጋር ተነጋግረው ቀይ መስቀል በመጠቀም ካሉበት አካባቢ ወደ ኤርፖርት አካባቢ መኪና ማረክል መንቀሳቀስ ስለማይችል ማለት ነው ወደ ኤርፖርት አካባቢዎች ለምሳሌ ጎንደር አካባቢ ጎንደር ዋናው ከተማ ላይ እየወሰደ ነገሮችን ቶሎ አርጎና ለወደፊት የሚማረው አካል ላይ ያገጠቀኝ ስለሆነ ያስተማሩሽ እንዲያርፍ የሚያርበት መንገድ ቢያመቻችበት ስለሆነ የምለው።
በአሁኑ ወቅት የተለያዩ ዩኒቨርሲቲዎች ተማሪዎቻቸውን ለትምህርት እየጠሩ ሲሆን በአማራ ክልል ያሉት ዩኒቨርሲቲዎች ግን መቼ እንደሚጠሩ ለማወቅ አልተቻለም። በክልሉ ከሚገኙ አንዳንድ ዩኒቨርሲቲዎች ስለ ጉዳዩ መረጃ ለማግኘት ያደረግነው ጥረትም ለዛሬ አልተሳካም። ለአሜሪካ ድምጽ ገብረ ሚካኤል ገብረ መቴን አዲስ አበባ።
ገብረ ሚካኤልን ለቀደመው ዘገባ አመሰግናለሁ። በማዕከላዊ ኢትዮጵያ ክልል በጉራጌ ዞን ወልቂጤ ከተማ በጉራጌና በቀቤና በሄረሰቦች አባላት መካከል ተፈጥሮ በነበረው ግጭት የተጠረጠሩ 123 ሰዎች እንደተያዙ የዞኑ አስተዳደር አስታውቋል። የአስተዳደሩ ኃላፊ አቶ ኤልያስ ሽበርጋ ለአሜሪካ ድምጽ በሰጡት ቃል በግጭቱ አንድ የፌደራል ፖሊስ አባልን ጨምሮ 4 ሰዎች እንደተገደሉ አረጋግጠው ከ100 በላይ የከተማዋ ነዋሪዎች ደግሞ እንደቆሰሉ ተናግረዋል። አሁን ላይ የወልቂጤ ከተማ መረጋጋት እንደሚታይባትና ወደ መደበኛ እንቅስቃሴም እንደተመለሰ አቶ ኤልያስ ገልጸዋል። ከውድመት የተረፉ የመንግስት ቢሮዎችና የግለሰብ ሀብቶች በመጣራት ላይ ናቸው ብለዋል። የወልቂጤ ከተማ ነዋሪዎች በበኩላቸው ከተማው እየተረጋጋ ቢሆንም ስጋት መኖሩን አመልክተዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ቀጣዩን ዘገባ ልኮልናል።
በጉራጌ ዞን ወልቂጤ ከተማ በጉራጌና በቀቤና ብሔረሰቦች አባላት መካከል ባለፈው ሳምንት አርብ ጥቅምት 2 ቀን 2016 ዓ.ም ተነስቶ በነበረው ግጭት የተጠረጠሩ 123 ግለሰቦች በቁጥጥር ስር እንደዋሉ የዞኑ አስተዳዳሪ ተወካይና የፍትህ መምሪያ ኃላፊ አቶ ኤልያስ ሸበልጋም ለአሜሪካ ድምጽ በስልክ አስታውቀዋል።
በዚህ ብሔር አላለም፣ ሁሉም ወንጀለኛ ነው። በሙሉ አንድ ቦታ የታሰሩት ሰውነታቸው እንዳይጣስ ጭምር ለፖሊሶች ጭምር መረጃ ሰጥተናል። አንድ ቦታ ነው ያሉት። ስለዚህ 123 ሰዎች ናቸው እስካሁን ባለው መረጃ። አሁን የጨመረ ነገር ቢኖር ከመረጃ ግን 123 ሰዎች እንደተያዙ ነው። እጅ ከፍንጅ ከነካቸው የተያዙ ሰዎች አሉ። የመንግስት ተቋማት በጣም የተዘረፉ በጣም ያዝን የመንግስት አገልግሎት ተቋማት የተዘረፉ አሉ። ኮምፒውተሮች ላይ ነው ታርጌት ተደርጎ የተዘረፈ ያለው። በርካታ ኮምፒውተር ተሰርቀዋል፣ ፕሪንተሮች ተሰርቀዋል፣ ላፕቶፖች፣ የመንግስት ተቋም ሞተር፣ የጥበቃዎች መሳሪያ፣ ፖሊስም ከጥበቃ ባለሙያዎችም መሳሪያ ተወስዷል። ስለዚህ እነዚህ በሙሉ መመለስ አለባቸው በሚል ከመንግስት ሽማግሌዎች ላይ እያወራ ነው። ነገር ግን በዛ ሰዓት በወቅቱ ይዘው ሲሄዱ እጅ ከፍንጅ በጸጥታ ኃይሎች የተያዙ በርካታ እቃዎችም አሉ። እነሱን ጭምር ማየት ችለናል።
በወንጀሉ የተጠረጠሩ ግለሰቦች ቁጥር ከተጠቀሰውን በላይ ሊሆን እንደሚችል አቶ ኤልያስ ተናግሯል። በግጭቱ አንድ የፌደራል ፖሊስ አባልን ጨምሮም ከሁለቱም ወገን 4 ሰዎች እንደተገደሉ ባለፈው ሰኞ ባቀረብነው ዘገባም የተጠቀሰውን አሃዝ ያረጋገጡት የአስተዳዳሪው ተወካይ ብዙ ሰዎች መቆሰላቸውን ንብረትም መውደሙና መዘረፉን አክሏል።
የቆሰሉ ሰዎች በርካታ ነው። ተለያየ በመሳሪያም በዱላም በድንጋይም በርካታ ጉዳቶች ፈጥታ አካሎች ጋር ያለው መረጃው ትክክለኛ ቁጥር ለመጥቀስ ያው በርካታ ሰዎች እስከ 100 የሚደርሱ ሰዎች ያው ተደብድበዋል። አጠቃላይ የተፈጸመ ወንጀል ጭምር የሚያጣራ እሱ ከማዕከላዊ ኢትዮጵያ ክልል ፍትህ ቢሮ ተደራጀ ምራ ቡድን ጭምር በቅርቡ መቶ ሳይዘመ ያስባሉ መሆን በእነሱ ደረጃ በማስረጃ ተረጋግጦ ወደፊት ሊቀርብ የተሻለ ይሆናል።
የወልቂጤ ከተማ በአሁኑ ወቅት ወደ መደበኛው እንቅስቃሴ እንደተመለሰም አቶ ኤልያስ አስረድተዋል።
ተዘረፉ ንብረቶች ምን ካሉ እንዲመለሱ ሽማግሌዎች እሱን አሳልፎ ወስደው እንዲሰሩ በዛ በእነሱ በቀቢና ወረዳ በኩልም የተለያዩ ወጣቶችም ሽማግሌዎችም ጭምር ያወያዩ እንደሆነ መረጃ አለን። በአጠቃላይ አሁን ከተማችን በሙሉ ነጋዴውም፣ ወጣቱም፣ ባለሀብቱም ሁሉም ሽማግሌውም ያው ወደ ስራ እንዲመለስ የሚል ሰላም እየሰበከ ነው። ሁሉም ያለው በአምራችም ተከፋፍለን አጠቃላይ ቦታዎችም፣ ተቋማትም፣ መናኸሪያም፣ ሆቴሎችም፣ ሱቆች፣ እያንዳንዱ የአገልግሎት ተቋማት ክል አድርገን ያው በሰላም እየተሰራ ነው ያለው።
ይሁን እንጂ ከጉራጌ ወገን እንደሆኑ ገልጸው ለደህንነታቸው ስለሚሰጉ ስማቸውና የሚሰሩት ስራ እንዳይጠቀስ ጠየቁ። የከተማው ነዋሪም አንጻራዊ ያሉት ሰላም ቢፈጠርም ዛሬም በከተማው ስጋት አለ ብሏል። በከተማው የተፈጠረው ግጭት ያልተጠበቀ ጉዳት ማድረሱን የጠቀሱት እኚህ ነዋሪም በተለይ የእርሳቸው የስራ ቦታና ንብረት እንደወደመባቸውና ገሚሱም እንደተዘረፈ ገልጿል።
ሁሉ ቦታ ተሰብረው አገልግል አለ። የዘረፋ ቡድን ተመራብን እና የዘረፋ ቡድን ተካሄደብን። በጣም ችግር ውስጥ ነው ያለ ነው። በጣም ነው ልዩ ወረዳ የጠየቁ ሰዎች በቃ በጣም ያው ተሰጥቷቸው ነበር። አሁን ተመልሶ እየረበሹን ነው። ያው ህዝቡን ደግሞ ማስከበር እኔ እንዴት እንደሆነ እኔ እንጂ እስካሁን ድረስ የተከበረልን ነገር የለም። በጣም ከባድ ነው። እንግዲህ ከባድ ውስጥ ነው ያለ ነው። እኛ ቤት ዘተን ያው ቤት ውስጥ ነው መስታወታችን ተሰባብረዋል። ሰው ጋር ያለ ነው። ያው እንግዲህ ይደርስልን አካል ካለ ይደርስልን።
በተመሳሳይ የደህንነት ስጋት ስማቸውን ያልገለጹትና የቀቤና ብሔረሰብ ተወላጅ እንደሆነ የተናገሩት ሌላ የወልቅ ከተማ ነዋሪም በግርግሩ ቤተሰባቸው እንደተበተነና አለኝ የሚሉት ንብረት እንደተወሰደባቸውም ተናግሯል።
ከትላንት ጀምሮ ትንሽ ለውጥ አለ። ተኩስ ምናምን የምንሰማ ነገር የለም በአሁኑ ሰዓት።
እና ያው ብዙ አውድመውብናል ንብረት ቆይቷል ጀመሩት ይረገጥ ያልተደረገ ነገር የለም ተፍስ በተፍስ አረጉት እነሱ መጀመሪያው ነው ተዘጋጅቷል ብቻ በጣም ተሳዝነሃል እኔ አሁን ንብረት በጣም ወድሞብኛል ነግረህ ወደ 8 ልጆች አሉ 8ቱም ልጆች ተበትነው ነው ያሉት 3ቱ የሆነ ቦታ አሉ ተብያለሁ 5ቱ የሆነ ቦታ ብቻ ያው ኢንፎርሜሽን ነው እስኪ አላህ ያለው ነገር አይቀርም ፍንጫለ አሉ የሚባል ነገር አለ ያው ንብረት በሙሉ ቤቴን አውድመውታል ንብረት የሚባል ነገር የለኝም ንጋዴ ነኝ ብዙ ነገር ተዘርፌያለሁኝ በጣም በርካታ ንብረቶች ተዘርፈውብኛል
የግጭቱ ትክክለኛ መንስኤም ምን እንደሆነ ጠየቁት አቶ ኤልያስ ከወልቂጤ ከተማ ባለቤትነት ጋራም የተያያዘ እንደሆነ አስረድተዋል በቀጣይም ለዘላቂ መፍትሄው ትኩረት እንደተሰጠ አመልክተዋል
የግጭቱ ዋና ምክንያት ነው ከመቀመጫ ጋር ተያያዘ ነው ዘራጌ እየጠየቀ ያለው ወልቂጤ ነው ያው ባለፈውም እንደምታወቀው ማዕከላዊ ኢትዮጵያ ክልል ምስረታ ወቅት በሞሽን ያው ወልቂጤ ከተማ ራሱ የቻለ አስተዳደር ነው ከሪፍ ደግሞ ለጉራጌ ዞን አስተዳደር እንደሆነ በሞሽን ተቀምጧል ሌላ ወረዳ ደግሞ ልዩ ወረዳ እንደሆነ በራሱ እንደዚሁ በሞሽን ተወስኗል ማለት ነው ስለዚህ ወልቂጤ ከተማ የራሱ ቀለም ሲል የጸደቀ የተካለለ ማስተር ፕላን አለው ወልቂጤ ከተማ ይህን ማስተር ፕላኑ ይከበር ነው የጉራጌ ጥያቄ ህዝቡ ከአንድ ቦታ ወደ አንድ ቦታ የልማት ስራዎች ምርስ ለማዳረስ ይገባኛል ወር ዘውት ውቀት የመፍጠት አይነት ድርጊቶች አለ ትልቁ መንግስት ድርጊት ትኩረት መፍታት ያለበት በበላይነት ገብቶ ለቀጣይ ጀምር የድርጅት ምንጭ ምክንያት ላይሆን ይህንን ማስወጣት የሚያስፈልገው ከመንግስት ማለት ነው
የቀበና ልዩ ወረዳ አስተዳዳሪ አቶ ዘይኑ ሻቡድን ተጨማሪ መረጃና አስተያየት እንዲሰጡን የእጅ ስልካቸው ላይ ደጋግመን ብንደውላቸውም ልናገኛቸው አልቻልንም በወልቂጤ ከተማ ካለፈው ቅዳሜ ጥቅምት 3 ቀን 2016 ዓመተ ምህረት ጀምሮ ከቀኑ 11 ሰዓት በኋላና ከጠዋቱ 1 ሰዓት በፊት የሞተር ቢስክሌትን ጨምሮ የተሽከርካሪዎችና የሰዎች እንቅስቃሴ እንደማይፈቀድ የፌደራል ፖሊስን ባካተተው የጉራጌ ዞን ያስቸኳይ ጊዜ ወታደራዊ እዝ የተጣለው ክልከላ አሁንም ተፈጻሚ እንደሆነ ይገኛል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም
የአሜሪካ ድምጽ የአርብ ምሽት ስርጭት ይከተላል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን አሜሪካውያን እስራኤልንና ዩክሬንን በገንዘብ እንዲደግፉ ትናንት ምሽት ከቢሮአቸው ሆነው ባስተላለፉት መልእክት ጠይቀዋል። ፕሬዚደንት ጆ ባይደን ጥሪውን ያስተላለፉት ለእስራኤል ያላቸውን ድጋፍ ለማሳየት ሀገሪቱን ጎብኝተው በተመለሱ ማግስት ነው። የዋይት ሃውስ ዘጋቢያችን ፓትሲ ውድስክዋራ ያጠናቀረችውን ዘገባ እንግዶ ወልድ ያቀርባል።
እስራኤል በደቡብ ጋዛ ድብደባውን ስትቀጥል ከቤታቸው የተፈናቀሉ ፍልስጤማውያን በግዛይ ዳስር ለመጠለል ተገደዋል። ጥቃቱ በመካከለኛው ጋዛ የሚገኝን አንድ መስጊድ ወደ ፍርስራሽ ቀይሮታል። የአሜሪካው ፕሬዝዳንት ትናንት መልእክታቸውን ያስተላለፉት በዚህ ሁኔታ ውስጥ ነው። ቁልፍ ለሆነችው የአሜሪካ ጋር እስራኤልና በሩሲያ ለተወረረችው ዩክሬን ተጨማሪ ገንዘብ እንዲመደብ ፕሬዝዳንቱ ጠይቀዋል።
Hamas and Putin represent different threats.
ሐማስና ፑቲን የተለያዩ ስጋቶችን የደቀኑ ናቸው ነገር ግን የሚያመሳስላቸው ነገር አለ ሁለቱም የሚፈልጉት ጎረቤታቸው የሆኑትን ዲሞክራሲያዊ ሀገራት ማጥፋት ነው
ከሁለት ሳምንት በፊት ሐማስ እስራኤል ላይ ድንገተኛ ጥቃት ሰንዝሮ 1400 ሰዎችን ከገደለ በኋላ እስራኤል ጋዛ ላይ የማያባራ ድብደባ በመፈጸሟ እስካሁን 3000 የሚሆኑ ሰዎች ሕይወታቸውን አጥተዋል አብዛኞቹ ፍልስጤማውያን አረቦች ናቸው እስራኤልን ከመደገፍ ጎን ለጎን አሜሪካ በሩሲያ የተወረረችውን ዩክሬንንም ለመደገፍ የገባችውን ቃል መጠበቅ እንዳለባት ፕሬዝዳንቱ ተናግረዋል።
ታሪክ እንዳስተማረን አሸባሪዎች ለፈጸሙት ሽብር ዋጋ ካልከፈሉ ፈላጅ ቆራጮች ለፈጸሙት መተላለፍ ዋጋ ካልከፈሉ ተጨማሪ ቀውስ እልቂትና ውድመት ይፈጥራሉ።
ፕሬዝዳንት ባይደን ምን ያህል ገንዘብ እንደሚያስፈልግ በንግግራቸው አልተከሱም። ዛሬ አርብ ለኮንግረስ ጥያቄያቸውን ሲያቀርቡ የገንዘቡ መጠን ይፋ ይሆናል ተብሏል። ምክር ቤቱ አንድ ህግ ለማጽደቅ አፈጉባኤ ያስፈልገዋል። የቀድሞው አፈጉባኤ ኬቪን መካርቲ በቅርቡ ከአፈጉባኤነታቸው እንዲነሱ ከተደረገ ወዲህ እስካሁን የአፈጉባኤውን መደብሻ ለመጨበጥ የሚያስፈልገውን 217 ድምጽ ያገኘ ተወዳዳሪ የለም። ይበንዲ እንዳለ በእስራኤልና በሐማስ መካከል የተኩስ አቁም እንዲደረግ የሚጠይቁ ሰልፈኞች በካፒቶል ተገኝተው ድምጻቸውን አሰምተዋል። በሮይተርስና ኢፕሶስ በተሰኘው ተቋም የተሰራ የህዝብ አስተያየት መለኪያ እንደሚያመለክተው 41 በመቶ የሚሆኑት አሜሪካውያን ሀገራቸው የእስራኤልን አቋም መደገፍ አለባት ብለዋል። ፕሬዚደንት ባይደን አሜሪካ በዓለም ላይ ስላላት ሚና ይህን ይላሉ።
American leadership is what holds the world together.
ዓለምን አንድ ላይ ያስተሳሰረው አሜሪካ የምትሰጠው አመራር ነው። አሜሪካ ከሌሎች ጋር ያላት አጋርነት የአሜሪካን ደህንነት ያስጠብቃል።
ይህን አስተያየታቸውን በጥርጣሬ የሚያዩአሉ። በርካቶች የተሳተፉበትና አንዳንድም ሁከት የተቀላቀለበት ጸረ አሜሪካና ጸረ እስራኤል የተቃውሞ ሰልፍ በዓለም ዙሪያ ባሉ ዋና ከተሞች ተደርጓል። በርካታ ሰልፈኞች እስራኤል የፍልስጤማውያንን ግዛት በአሜሪካ ረዳትነት በጉልበት ያያዘች እንደሆነ ያምናሉ። በሌላ በኩል ደግሞ የጆ ባይደን አስተዳደር ሩሲያ የዩክሬንን ግዛቶች መያዟን ያወግዛል።
የአሜሪካ ድምጽ የአርብ ምሽት ስርጭት ይቀጥላል። የሁለተኛው አጋማሽ ሰዓታችን የሚጀምርበት ሰዓት ላይ ያለነው የሁለተኛው አጋማሽ የመጀመሪያ ቅንብር በመቀጠል ይሰማል። ዛሬ ሁለተኛ ሳምንቱን የደፈነው የእስራኤልና ሐማስ ግጭት የተባባሰው የጋዛ ሰብአዊ ቀውስ ተስፋ የተጣለበት ሕይወት አድን እርዳታና እስራኤል ኃይሎች ከአየር ድብደባ ወደ እግረኛ ጦር ያስገባሉ የተባሉበት ሁኔታ እያነጋገሩ ይገኛል። ይህንን አስመልክቶም ወደ መካከለኛው ምስራቅ ተጉዞ የተመለሱት የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በትናንትናው ምሽት የአገራቸውን አቋምና ሌሎች ከጉዳዩ ጋር የተዛመዱ ርዕሶችን አስመልክተው ለአሜሪካ ሕዝብ ንግግር አሰምተዋል። የንግግራቸውን ይዘት የሚተነትኑ ባለሙያ ነው ለምሽቱ የያዝነው። ዶክተር ሽመልስ ቦንሳ ይባላሉ። በኒውዮርክ ስቶኒ ብሮክ ዩኒቨርሲቲ የዘመናዊ ታሪክ ፕሮፌሰር ናቸው። አሉላ ከበደን ያነጋግራቸው በመቀጠል ይሰማል።
ዶክተር ሽመልስ ቦንሳ፣ በቅድሚያ ለጊዜው አመሰግናለሁ።
እኔም አመሰግናለሁ አሉላ።
ዶክተር ሽመልስ፣ ፕሬዚዳንት ባይደን ከትላንት በስቲያ ረቡዕ ወደ እስራኤል አቅንተው ከተመለሱ በኋላ ትላንት ሐሙስ ምሽት ላይ ለአሜሪካ ሕዝብ በቀጥታ የቴሌቪዥን ስርጭት በተላለፈው ከዋይት ሀውስ ባሰሙት ንግግራቸው ለእስራኤል የሚሰጡትን ድጋፍ በቁርጠኝነት ገልጠው የዩናይት ስቴትስ ምክር ቤት ጦርነቱ ስላሉት እስራኤልና ዩክሬን ድጋፍ የሚውል የ100 ቢሊዮን ዶላር በጀት እንደሚፈቅድ የሚጠይቁ መሆናቸውን ገልጸዋል። አያይዘውም የእስራኤል መንግስት ከሁለት ሳምንታት በፊት ሐማስ በዜጎቹ ላይ ባደረሰው አስተቃቂ ጥቃት የተነሳ በቁጣ ስሜት ተውጦ በጦርነቱ ወቅት ለንጹሃን ፍልስጤማውያን ዜጎች ማድረግ ያለበትን ጥንቃቄም እንዳያጓድል ያሉበትን ንግግር አሰምተዋል። ለመሆኑ የፕሬዝዳንቱን ንግግር እንዴት አገኙት? የዩናይትድ ስቴትስን አቋምና ቀጣዩንም የጦርነቱንም ሆነ ሌሎች ተያይዘው የሚታዩ ጉዳዮች አካሄድ አስመልክቶ ምን አስተያየት አሳደረበው?
ፕሬዝዳንት ባይደን አሜሪካ ሕዝብ ያቀረቡትን ንግግር አዳምጬ ነበረ። በሁለት ነገር ማየት ይቻላል። አንደኛ ይህኛው እስራኤልና የፍልስጤም ግጭት ካለፈው ቅዳሜ ጀምሮ ከጀመረ በኋላ በሁለቱም በኩል ብዛት ያለው ሰው እያለቀ ነው። በእስራኤል በኩል 1400 በላይ የሚሆኑ ሰዎች ሞተዋል። ከ300 በላይ የሆኑ ወታደሮች፣ ሌሎች ደግሞ ሲቪሎች ናቸው። በፍልስጤም በኩል ደግሞ ከ3700 በላይ የሚሆኑ ሰዎች ሞተዋል። ወደ 12000 የሚሆን ሰው ቆስሏል። መሰረታዊ የሆኑ ነገሮች ለምሳሌ እንደ ሆስፒታል፣ መኖሪያ ቤቶች፣ ሌሎችም ትልቅ ጉዳት ደርሶባቸዋል እያየን ነው። እና ይሄ በብዙ ቦታ በአሜሪካም ከአሜሪካ ውጭ ባለው ዓለም ላይ ከፍተኛ የሆነ ቁጣንም ቀስቅሷል። ሰው በትኩረት ጉዳይን እንዲከታተል አድርጓል። በተለያዩ ቦታዎች በአሜሪካ ከተሞች በተለይ ደግሞ በትምህርት ቤቶች ውስጥ የተቃውሞ ሰልፎች ሁሉ ይደረጋሉ። እና የፕሬዚዳንቱ ንግግር ስሰማ ንግግራቸው ቀረበበት መንገድ በፊት ልክ ግጭቱ በተጀመረ ሰሞን ይናገሩት እንደነበረ ሳይሆን በተወሰነ ደረጃ ተቀይረ ነገር አለው። ያ ምንድን ነው? አሁን ፍልስጤሞቹ ጉዳይ መናገር ጀምረዋል። ለምሳሌ ቅድም እንዳልከው ፍልስጤሞቹ ምግብ ያስፈልጋቸዋል፣ ውሃ ያስፈልጋቸዋል፣ መድኃኒት ያስፈልጋል፣ ኤሌክትሪሲቲ ያስፈልጋቸዋል፣ ያ ነገር ሊገባላቸው ይገባል የሚለው አንዱ ትልቁ ንግግራቸው ስንሰማው፣ እዛም እስራኤል ልኮ ከሄዱ በኋላ እንዳሳካሁት ያሉትም ይሄ ነበር። እና የቶን ለውጥ አለ። መሰረታዊ በሆነ መንገድ ግን የንግግራቸው አሁንም የሚያጠነጥነው እስራኤል ራሷን የመከላከል መብት አላት፣ ራይት ብቻ ሳይሆን ኃላፊነትም አለባት። ስለዚህ ይህንን ነገር እንድታካሄድ አሜሪካ ማድረግ የሚገባትን ማንኛውም እርዳታ ትደታረጋለች የሚለው ነገር አሁንም አልተቀየረም። ስለዚህ መሰረታዊ የምንለውን አልቀይሩትም። የቶን ለውጥ አለ እና በዛ መሰረት የተቃኝ ንግግር ነው። ግን እዛ ውስጥ ደጋግሜ ንግግራቸው ሳዳምጥ ከእስራኤልና ከፍልስጤም ግጭትም በላይ መልእክት ያለው ነው የሚመስለኝ።
ዩናይትድ ስቴትስ ለእስራኤል ካላት አጋርነት ባሻገር ባለም አቀፍ ደረጃ ካሉ ሁኔታዎችም ጋራ ፖሊግዜም እንደሚሆነው ደግሞ ከዩናይትድ ስቴትስ ብሔራዊ ጥቅም አንጻርስ በዚህ ንግግራቸውም ሆነ ዩናይትድ ስቴትስ በወሰደችው አቋም ውስጥ የታየ ጎልቶ የወጣ ነገር አለ? ከዛ አንጻርም ይመለከቱት
እዚህ ውስጥ አንድ ቁልፍ ነገር ነው ብዬ የማስበው የሀገራት የውጭ ጉዳይ ፖሊሲ በተለይ ደግሞ እንደ አሜሪካ ያሉ ታላላቅ ሀገራት የውጭ ጉዳይ ፖሊሲያቸውን የሚቀርጸው ቁልፍ ሀሳብ ምንድን ነው ነው። አሁን በዓለም ላይ እንግዲህ የውጭ ጉዳይ ፖሊሲ እየተቀረጸ ያለው ቫሊዩስ በምንላቸው እሴቶችን ለምሳሌ የነጻነትን፣ የፍትህን፣ የዲሞክራሲን ሀሳብ የሰብአዊ መብትን ሀሳብ በማራመድ ዙሪያ የተጠነጠነ የውጭ ጉዳይ ፖሊሲ ወይስ ኢንትረስ የኢኮኖሚ ሊሆንስናል ጂኦፖለቲካል ጂኦስትራቴጂክ ፍላጎቶችን የማስጠበቅ መሰረትን የያዘ በዛ ላይ የተዋቀረ የውጭ ፖሊሲ ያለው ነው የሚለው የባይደን አስተዳደር ፖሊሲያችን ቫሊ ላይ የተመሰረተ ቅድም ያልኳቸውን የዲሞክራሲን የሰብአዊ መብትን በማስጠበቅ በዛ ላይ የሚጠነጠን የተዋቀረ የውጭ ፖሊሲ ያለን የሚለው ግን በተደጋጋሚ ግን የምናየው እነኛ ነገሮች ለጂኦፖለቲካል ጥቅሞች ሲንበረከኩ እናያለን። በዛ መሰረታዊ የእስራኤል እና የፍልስጤምን ግጭት ብንመለከት እስራኤልን ዲፌንድ ማድረግ መጠበቅ በአንድ በኩል እሴቶችን የማስጠበቅ አላማ የያዘ ነው ተብሎ ሊቀርብ ይችላል። ግን ያንን ደግሞ ቀይረ ወደ ፍልስጤም እንድታመጣ ለምሳሌ እነኝህን እሴቶችን የማስጠበቅን ሀሳብ ይዞ የተዋቀረ የውጭ ጉዳይ ፖሊሲ ፍልስጤሞች ጋር ሲሆን ይሰራል አይሰራም ወይ? ለምሳሌ ህይወት ማስጠበቅ ሰብአዊ መብት ወይም ደግሞ ተዋጊ ያሉን ሰዎችን፣ ህጻናትን፣ ሽማግሌዎችን፣ ሴቶችን ከዚህ ከጦርነት ሰለባ አደጋ የማስጠበቅን ጉዳይ በተመለከተ እዛ ላይ ስለምን አይመለከትም የሚል ጥያቄ ሊያስነሳ ይችላል። ከዚህ ውስጥ ቁልፍ ነገር የሚመስለኝ ቫሊዩ ወይም ሴቶች ላይ የተመሰረተ ፎረን ፖሊሲ ሳይሆን ጥቅምን ማስጠበቅ የሚለው የውጭ ጉዳይ ፖሊሲ ይመስለኛል። ያ ጥቅምን የማስጠበቅ የውጭ ጉዳይ ፖሊሲ አሜሪካን ከእስራኤል ጋር እንድትጣበቅ ነው የሚያደርጋት። ስለዚህ ጆደን ባይደን በተደጋጋሚ እስራኤልን ማስከበር አለባት፣ ዜጎቿ የመጠበቅ ግዴታ እና ኃላፊነት አለባት በግሉበት ሰዓት ይሄ ሴቶቹ ላይ የተመሰረተ ፖሊሲ ልክ ጥቅም ላይ የተመሰረተ የውጭ ጉዳይ ፖሊሲ ወሳኝ ነው ብዬ ነው የማስበው። ይሄ ደግሞ ከማጋ ያገናኝናል። ንግግራቸውም ላይ በተደጋጋሚ ሲጠቅሱት እንደነበረው በተለይ ራሽን በተደጋጋሚ ተናግረዋል። በእርግጥ ንግግሩም ራሱ ለዩክሬን እና ለእስራኤል የሚሰጠውን እርዳታ በተመለከተ ስለነበረ የራሽን ደጋግሞ መጠቀሱ ሊገርመን አይገባም። ግን እሳቸው ሲናገሩ ለእስራኤል እና ለፍልስጤን ብቻ ሳይሆን ትልቅ የጂኦፖለቲካል ትግል አለ በዓለም ላይ የምናየው። ይህ ጂኦፖለቲካል ትግል ዓለም የተዋቀረችባቸውን እሴቶች መሰረታዊ የሆኑ ሀሳቦች እንደገና እየቀየራቸው ነው ያለው እና ለፕሬዚደንት ባይደን የእስራኤልና የፍልስጤን ትግል የሚመለከቱበት መነጽር ሰፋ ያለ ዓለም አቀፋዊ መነጽር ነው። በዛ ውስጥ ተገዳዳሪ ኃይሎችን መቋቋም መቻል አለብን። እስራኤል የተደረገው እና ራሽያ በዩክሬን ላይ የፈጸመችው ጥቃት ለሌሎች ምሳሌ መሆን የለባቸውም። እነዚህ ነገሮች አሁኑም ማስቆም ካልቻልን ይሄ እነሱ የሚሉት ዓለም የተመሰረተበት ይሄ ሩልስ ቤዝድ የሚባለው ስርዓት ሀሳብ፣ እሴት የሚያናጉ ኃይሎችን በጊዜው መክሰት ካልቻለን ዓለም ወደ ግጭት ነው የምትሄደው። ስለዚህ ያንንም የማስቆም አላማ ሀሳብ ይዞ የሚደረግ ግብ ግብ ነው የሚመስለኝ። የጂኦፖለቲካል ትግሉ አንድ መገለጫ አድርጌ ነው እያየሁት ያለሁት። በዛ መልክ ነው የምመለከተው።
የኒውዮርኩ ስቶኒ ብሩክ ዩኒቨርሲቲ ዘመናዊ ታሪክ ፕሮፌሰር ዶክተር ሽመልስ ቦንሳ የዩናይትድ ስቴትሱ ፕሬዚደንት ጆ ባይደን እስራኤልና ሐማስን ግጭት አስመልክቶ በትናንትናው ምሽት ለአሜሪካ ሕዝብ ባሰሙት ንግግር ዙሪያ የሰጡት ሙያዊ ትንታኔ ነበር ቀደም ብለን የሰማነው። ሌሎች ጉዳዮች የታከሉበት ሙሉ ቃለ ምልልስ በነገው ምሽት ስርጭታችን ይደመጣል። አድማጮቻችን አሁን ላይ የደረሰን ዜና አለ። ለዩናይትድ ስቴትስ የተወካዮች ምክር ቤት አፈ ጉባኤነት በሶስት ቀናት ውስጥ ለሶስተኛ ጊዜ የተወዳደሩት የኦሃዮ ሪፐብሊካን እንደራሴ ጂም ጆርደን ዛሬ ለመዶሻው የሚያበቃቸውን ድምፅ ሳያገኙ ቀርተዋል። ዛሬ አርብ የምክር ቤቱ ሙሉ ጉባኤ ባካሄደው ግልጽ ድምፅ አሰጣጥ የራሳቸው ፓርቲ አባላት የሆኑ 25 እንደራሴዎች ሳይደግፏቸው ቀርተዋል። በምክር ቤቱ የዛሬ ጉባኤ ላይ የተገኙት ዳጣኑ ዲሞክራቲክ ሕግ አውጪዎች ከመሪያቸው የኒውዮርክ እንደራሴ ሐኪም ጄፍሪ ጀርባ በጽናት ቆመዋል። 435 መቀመጫ ያለው የዩናይትድ ስቴትስ ኮንግረስ አፈ ጉባኤ ለመሆን ቢያንስ 217 እንደራሴዎች ድምጽ ማግኘት የሚገባ ሲሆን በዛሬው ስነ ስርዓት ማንኛውም ተፎካካሪ ዚጋ መድረስ አልቻለም። ጆርዳን ባሳለፋቸው 3 ዙሮች የሚቃወሟቸውን ሪፐብሊካን ቁጥር ያደገ መጥቶ ከመጀመሪያው 18 ዛሬ ደግሞ 23 ላይ ደርሷል። የቀድሞ አፈ ጉባኤ ካሊፎርኒያ እንደራሴ ኬቨን ማካርቲ በ8 ሪፐብሊካንና በሙሉ ዲሞክራቶች ድምጽ ከመንበሩ ከተወገዱ ወዲህ ኮንግረሱ ለሁለት ሳምንታት ያለ መሪ ተሽመድምዶ የሚገኝ ሲሆን አዲስ መሪ እስኪኖረው ባንድ የውጭ ህግ ላይ ድምጽ መስጠት አይችልም ማለት ነው። ፕሬዚደንት ጆ ባይደን እስራኤል ሐማስ ላይ የዩክሬን ከሩሲያ ጋር ያካሄዱ ላሏቸው ጦርነቶች መደገፊያ የሚውል የ106 ቢሊዮን ዶላር ጥያቄ ዛሬ ለመላክም መዘጋጀታቸው ተሰምቷል። በመቀጠል ደረጀ ደስታ ስለ ኬንያው መፍትሄ አፈላላጊ ጋዜጠኝነት ራዲዮ በጥቂት ይነግረናል።
የሀገር ውስጥ የራዲዮ ጋዜጠኝነት ሄኒክስ ኦቡቹንጁ ለህብረተሰቡ ጠቃሚ በሆኑ ጾታን መሰረት ያደረጉ ጥቃቶችን በመሳሰሉ ጉዳዮች ዙሪያ ለአመታት ዘግቧል። ይሁን እንጂ ዘገባዎቹ እሱ ተስፋ ያደረገውን ያህል ተጽዕኖ አላሳደሩም ይላል።
Most of these stories were about, you know, GBV, where I come from, where I serve as.
ከነዚህ ታሪኮች አብዛኞቹ ጋዜጠኛውን የካገለገልኩበትና ከመጣውበት አካባቢ የተፈጸሙ ጾታን መሰረት ስላደረጉ ጥቃቶች ነበሩ። ይሁን እንጂ በመጨረሻው ላይ ተስፋ ያስቆርጧል። አድማጮችን አንድ ትርምጃ እንኳን ወደፊት እንዲራመዱ አረዱም።
ይህ በመሆኑ አቡቹንጁ አቀራረቡን በመለወጥ በማህበራዊ ችግሮች ላይ ተመስርቶ ለችግሮች መፍትሄዎቻቸው ላይ በሚያተኩረው የዘገባ አይነት ወይም የመፍትሄ ጋዜጠኝነት ሰልጥኗል። እነዚህን የዘገባ ስልቶች መሰረት አድርገው የተሰሩ ሁለቱ ዘገባዎች በኬንያ ዕውቅናን አስገኝተውለታል።
And I'm already mentoring other young journalists who want to
ይህን የተለየ መንገድ መከተል የሚፈልጉ ሌሎች ወጣት ጋዜጠኞችን እያሰለጠንኩ ነው። ሁላችንም ፖለቲካ አንሰራም። ሁላችንም ሌሎች ዘገባዎችን አንሰራም። ግን በመንሰራው የትኛውም ዘገባ ውስጥ ከመፍትሄ አንጻር ይምን አዲስ ነገር አለው እንላለን።
የመፍትሄ ጋዜጠኝነት እንግዲህ የሚመጣው አድማጭን ትኩረት ለመሳብ ከማህበራዊ ሚዲያ ጋር በሚደረግ ፉክክር ውስጥ ነው። ወጣቶች መረጃ ለማግኘት አብዛኛውን ጊዜ እንደ ቲክቶክ ያሉ የማህበራዊ መገናኛ መድረኮችን እንደሚጠቀሙ እንዲሁም ቁጥራቸው እጅግ የበዛ ዜና ጠል የሆኑ ሰዎች ራሳቸውን ከዜና አውታሮች በማራቅ ከአድማጭ ተመልካቾች ወይም ታዳሚዎች ጋር ግን መገናኘት እየፈለጉ መሆኑን ጥናቶች አሳይተዋል። የመፍትሄ ጋዜጠኝነት ተቀባይነት ያገኘ በመጣበት ጊዜ እንደ ኪዩንዱ ዋዌሩ ያሉ የሚዲያ አሰልጣኞች እገዛ ያደረጉ ነው። እስካሁን ከጤና ቴክኖሎጂና የአየር ንብረት ለውጥን የሚዘግቡትን ጨምሮ ወደ 100 ጋዜጠኞችን አሰልጥነዋል። ኪዩንዱ ዋዌሩ የሚዲያ ባለሙያዎች አሰልጣኝ ናቸው።
No longer not many people wait for 9 o'clock news.
ከእንግዲህ የዘጠኝ ሰዓቱ ዜና ወይም የነገውን ጋዜጣ ለትናንቱ ዜና የሚጠብቁ ብዙ ሰዎች አይኖሩም። ስለዚህ ጋዜጠኞች ኢንተርኔት ላይ ካሉ ሰዎች የተለየ ምን ሊያቀርቡ ይችላሉ? ስለዚህ የታሪኮችን በአዲስ መንገድ መናገር፣ የምርመራና መፍትሄን መሰረት ያደረገ ጋዜጠኝነት አድማጮችን የበለጠ ያሳትፍ ይመስለኛል።
መፍትሄዎችን መሰረት ያደረጉ ተጨማሪ የጋዜጠኝነት ዘገባዎች ወደ ዜና ክፍሎች እየመጡ ነው ሲሉ የቶክ አፍሪካ የዜና ድረገጽ አዘጋጅ ሜሪ ሞዌንዶዋ ይናገራሉ። ሞዌንዶዋ ለቪኦኤ እንደተናገሩት ይህ አካሄድ ዋና ዋና የሚዲያ አውታሮችን የበለጠ ጠቀሜታ ያላቸው ያደርጋቸዋል።
እንደ ዋናው ሚዲያ ሆነን የገባ ነው። ምክንያቱም ማየህ ላንተ ችግርን ለመፍታትና መፍትሄ ለመስጠት አንባቢን ወደዚያ መርተሃል። የአየር ንብረት ለውጥ አለ። አንድ ሰው በዚህ ዙሪያ የመፍትሄ ሐሳብ ይዞ መጥቷል። የገጠሟቸው ተግዳሮቶች እነዚህ ናቸው። ስለዚህ አንባቢህን በተወሰነ መንገድ ውስጥ ትመረዋለህ። ይህንን ማህበራዊ ሚዲያው አያደርገውም። ማህበራዊ ሚዲያ ምን ያህል ሰው አየ ወይም ክሊክ አደረገ ብቻ ነው የሚለው።
ቴሌቪዥንና ሬዲዮ በኬንያ ዋና ዋና የዜና ማሰራጫዎች ሆነው ይቀጥላሉ። ስለዚህ የሚዲያ አሰልጣኞች የቀጣዩ ትውልድ ጋዜጠኞች ዘንድ በመድረስ ጋዜጠኞቹ በሚዘግቧቸው ማህበረሰቦች ላይ ተጽዕኖ መፍጠር እንደሚችሉ ተስፋ ያደርጋሉ።
አድማጮቻችን እንዲሁም ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ። ሳምንት ሰው ይበለን። Thank you.